ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑን በመዘገብ ላይ ይገኛል። ወደ በኋላ ሙሉ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ጉዞና ዝግጅቱን በተመለከተ ዘገባም ይዘናል።
የተለያዩ ተቀናጅተው ያሉ ኮሚቴዎች ስራውን በትክክል በሚያደርሱበት ሁኔታ እየተቀናጁ ከአመራሩም በተከታታይ ሁኔታዎችን እየተከታተለ ስራው እየተሰራ መሆኑን እያረጋገጠ ነው።
የአቀባበልና መስተንግዶ አብይ ኮሚቴ አባልና የሚዲያና ኮሚኒኬሽንስ አስተባባሪ የሆኑት አቶ አቤል ጋሼ አጠር ያለ ማብራሪያ ሰጥተውናል፣ ይዘነዋል። በሌላ ወገን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሁለቱ ሀገሮች መካከል የተካሄደውንና ደም ያፋሰሰውን ጦርነት ተከትሎ በሁለቱ ሀገሮች መካከል ለተፈጠረው አስርታትን የዘለቀ ሰላም አልባ ጊዜ ማብቂያ ለማበጀት ላበረከቱት አስተዋጽኦ የተባበሩት አረብ ኤምሬትስ ከፍተኛ ሽልማት ትላንት ተቀብለዋል።
የሁለቱን ሀገሮች ህልም ከማገዝ አንጻር ፋይናንስም ሊሆን ይችላል፣ እንደ ረጅም ጊዜ ብድርም ሊሆን ይችላል፣ በጋራ ልማትም ሊሆን ይችላል። ገና በውይይቱ እየጠሩ የሚመጡ ነገሮች እንዳሉ ሆነው በሪጅኑ ላይ የተባበሩት አረብ ኤምሬትስን ሳውዲ አረቢያም አብረው ለመስራት ፍላጎት ያሳዩ ቃ ስላለን ከዚህ ጋር በተያያዘ እንግዲህ ብለጠ ክላሪቲ የያዘና የሶስትዮሽን ብቻም አይደለም ሳውዲ አረቢያንም መጨመር እንችላለን። በጋራ ሰራበት ሁኔታ ነው እንግዲህ እየተመለከትን ያለ ነው።
የጠቅላይ ሚኒስትሩን ጽፈት ቤት ኃላፊ አቶ ፍጹም አረጋን ነበር ያደመጣችሁት። ዝርዝሩን ይዘናል። በሌላ ዘገባችን ደግሞ ኢትዮጵያ ከጥቂት ወራት በፊት ሊሆኑ ይችላሉ ተብለው የማይገመቱ አያሌ ለውጦችን እያስተናገደች መሆኗን በኢትዮጵያ የዩናይትድ ስቴትስ ኤምባሲ አምባሳደር አስታወቁ። የኛ ኢትዮጵያ በተሰኘ ርዕስ አጭር ፊልም አሸናፊዎችም በምሽቱ ተሸላሚ ሆነዋል።
ትልልቅ ሐሳቦችን ለመናገር ትልልቅ ለውጦችን ለማምጣት ነው በፊልም ላይ የምሰማራ። እዚህም ያለ ማዳበር ነው ፍልጣ
ስጽፎ እንደነገርኩ ጠቅላይ ሚኒስትር ኃይለ ማርያም ዲዛይን አላረጉም ነበር የነበረው በዛ ሰዓት ትንሽ የግጭቶች ምናምን መብዛት ስለነበረ ነው። ሁላችንም ማወቅ አለብን ሁላችንም ድምር ውጤት መሆናችንን የሚለው ነው።
አሁንም ነገር ወደፊትም የምሰራው ፊልም ውስጥ ነው ያለሁት። እርግጠኛው የምነግርሽ ግን ድንበር ተሻጋሪ የሆኑ ስራዎች ሰርቼ እንደምወጣ ተስፋ አደርጋለሁ።
ሙሉ ዘገባውን ይዘናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። መስታወት አራጋው ነኝ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግንኙነት ነበራቸው ተብለው የሚታሙባትን ሞዴል ጉዳይ ባለቤትነት ገንዘብ ከፍሎ ለመረከብ ከረጅም ጊዜው ጠበቃቸው ከማይክል ኮቨን ጋር ሲነጋገሩ በድብቅ የተቀረጸ የድምጽ ቅጂ ወጣ። ሲኤንኤን ቴሌቪዥን እጅ የገባውና ሚስተር ትራምፕ ለፕሬዝዳንትነት እየተወዳደሩ በነበረበት እንደ አውሮፓውያን አቆጣጠር መስከረም 2016 ዓ.ም በድብቅ ያቀዱትን የድምጽ ቅጂ ያቀበሉት የሚስተር ኮሆን ጠበቃ ላኒ ዴቪስ ናቸው። ሚስተር ትራምፕ በ150,000 ዶላር አሜሪካን ለሚባል አሳታሚ ድርጅት ከሸጠችው የአሜሪካ የወንዶች መዝናኛ መጽሔት የፕሌይ ቦይ ሞዴል ኬረን ማክዱጋል ጋር ግንኙነት አልነበረኝም ሲሉ በተደጋጋሚ አስተባብለዋል። ከሚስተር ትራምፕ ጋር ግንኙነት ነበረኝ የምትልበት ታሪኳ ለህትመት በቅቶ አያውቅም። ሲኤንኤን ባገኘው የድምጽ ቅጂ ላይ ማይክ ኮሆን ወዳጆቻችንን ዴቪድን የሚመለከተውን መረጃ በሙሉ የሚዛወርበት ኩባንያ መከፈት አለበት ብለው ሲያሳስቡ ይሰማል። የሚስተር ትራምፕ ጓደኛ የሆኑት የአሜሪካ ሚዲያ ፕሬዝዳንት ዴቪድ ፔከርን ማለታቸውን ነው ተብሎ ተጠርጥሯል። ትራምፕም ምን ያህል ይከፈል 150 ብለው ሲጠይቁ በጥሬ ገንዘብ ይሁን ሲሉም ይሰማሉ። በጥሬው ወይስ በቼክ ማለታቸው ግን ጥርት ብሎ አይሰማም። ዛሬ ሚስተር ትራምፕ በትዊተር ሚስተር ኮሆን ንግግራችንን መቅዳታቸው በጣም ያሳዝናል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ረቡዕ በዩናይትድ ስቴትስ የመወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ቀርበው የምስክር ቃል ይሰጣሉ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር ያደረጉትን ውይይት ጨምሮ ስለ ዩናይትድ ስቴትስ እና ሩሲያ ግንኙነት ማብራሪያ ይሰጣሉ ተብሎ ይጠበቃል። በሌላ ወገን ወደ አፍሪካ ስናመራ ኮንጎ በቅርቡ የተከሰከሰው የኢቦላ ወረርሽኝ ቆሟል ስትላወጀች ይህ ሊሆን የቻለው በጤና ጥበቃ ባለስልጣናቷና የዓለም የጤና ድርጅት ፈጣን ርብርብ መሆኑን ገልጣለች። ትላንት ማክሰኞ አንድም የበሽታው ተያዥ ሳይገኝ 42 ቀን ሞልቶታል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ሲናገሩ የኮንጎ መንግስት ቶሎ ምላሽ ሰጥቷል፣ የሚያስፈልገው ድጋፍ ፈጥኖ ጠይቋል፣ እንዲህ ያለው አመራር ህይወት እንዳይጠፋ ይታደጋል ማለታቸው ተጠቅሷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋው ነኝ። አብረን ካድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑ ይዘገባል። ባለስልጣናት ለችግሩ ምክንያት የመንግስቱን የምህረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት መሆናቸውን ይናገራሉ። በደብረ ማርቆስ ማረሚያ ቤት ትላንት የተነሳውን የእሳት ቃጠሎ አስመልክቶ ሰለሞን ክፍሌ ወደ አማራ ክልል ጽፈት ቤት ደውሎ ነበር። የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊውን አቶ ንጉሱ ጥላሁንን አነጋግሯል። ወደ ዘገባው እንለፍ።
በትናንትናው ዕለት በደብረ ማርቆስ ከተማ በሚገኘው ማረሚያ ቤት ላይ እውነት ነው ግርግር ነበረ። ሰዓትም ተነስቶ ነበር። በንብረት ላይ ጉዳት ደርሷል። ታራሚዎች በሚኖሩበት መኖሪያ ቤትና በመሳሰሉት ላይ እሱ ብቻ ሳይሆን በዛሬው ዕለት ደግሞ በወልዲያና ፍኖተ ሰላም ማረሚያ ቤቶች ላይ እንደዚሁ ግርግር ተነስቶ የታራሚዎች መኖሪያ ቤት ፍራሽ እና የእደ ጥበባት ማዕከላት ጉዳት ደርሶባቸዋል። እስካሁን በደረሰን መረጃ በእነዚህ ንብረቶች ላይ ነው ጉዳት የደረሰው። ምናልባት ሌላ ከዚህ ያለፈ ጉዳት ስለመኖር አለመኖሩ ከአካባቢው እያጣራን ነው።
ምንድን ነው ምክንያት ለእሳት ቃጠሎ መንስኤ?
እንግዲህ በማረሚያ ቤቶቹ እንደ ምክንያት የሚወሰደው ግን ትክክለኛ የሆነ ምክንያት ነው። ሰሞኑን በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ምህረት የሚያደርግ አዋጅ በሀገር ደረጃ ታውጇል። ይሄ በሀገራችን ሰላምና መረጋጋት ለማስፈንና እየተካሄደ ያለውን ለውጥ ወደ ተሻለ ደረጃ ለማሸጋገር ያሰበ ያለመና ቀደም ሲል በሀገሪቱ ተከስቶ የነበረውን ፖለቲካ ለማረጋጋት ተከትሎ በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ለድርጊታቸው የወንጀል ተጠያቂነታቸውን ለመሰረር እና ወደ ህብረተሰቡ ተቀላቅለው በሀገር ግንባታ ውስጥ የበኩላቸው ሚና ለማበርከት እንዲችሉ የሚያስችል አዋጅ ነው የታወጀው። ይሄ በሀገራችን ተከስቶ የነበረውን አለመረጋጋት ማዕከል ያደረገ ነው። ሌሎች ወንጀሎችን ቀደም ሲል ሲታዩ የነበሩ ወንጀሎችን የሚመለከት አይደለም። ይሄ የራሱ አላማዎች አሉት እና እነዚህን አላማዎች ከለውጡ ጋር በተያያዘ የፖለቲካ ምህዳሩን ከማስፋት ጋር በተያያዘ እና በአንድም በሌላ መልኩ ተከስተው የነበሩ ጥላቻና የእርስ በርስ ጥርጣሬን ሲያነግሱ የነበሩ ሁኔታዎችን በመቅረፍ የጋራ መግባባትና ይቅር ባይነት እንዲነግስ ያለመ አዋጅ ነው። ይሁን እንጂ ይሄ አዋጅ ማንኛውም ወንጀል የተሳተፉ ቀደም ሲል በሀገራችን ከተከሰተው ግጭትና አለመረጋጋት ጋር ግንኙነት የሌላቸው ጉዳዮችን ሁሉ እንደሚመለከት ተደርጎ በመቀስቀሱ ይሄ የማረሚያ ቤቶቹ ላይ ችግር ፈጥሯል ማለት ነው። ከዛ ውጪ ግን በክልላችን ለምሳሌ በእኛ ክልል ቅድም በተከስኩት በትናንትናው ዕለት በደብረ ማርቆስ፣ በዛሬው ዕለት በፍኖተ ሰላምና በወልዲያ ግጭት ይሄ ሁኔታ ተፈጥሯል። ነገር ግን በክልላችን በመደበኛው ጊዜ ቀደም ሲል በነበረው አካሄድ በአመት ሁለት ዙር ለታራሚዎች ለፍርደኞች ይቅርታ ይሰጣል የክልሉ መንግስት። ይሄን የሚፈጸምበት ህግና ደንብ መመሪያም አለው። በዘንድሮ አመት ግን በአመት ሁለት ጊዜ ሆነውን በልዩ ሁኔታ በማየት በአመት ሶስት ጊዜ ሰጥቷል። እንዲሁም በፌደራልና በክልል ደረጃ የተወሰኑ በልዩ ሁኔታ ደግሞ የሚታዩ በዚህ በአጠቃላይ በክልላችን በዚህ አመት 9506 ያህል ግለሰቦች በማረሚያ የነበሩ ወደ ህብረተሰቡ እንዲቀላቀሉና መደበኛ ህይወታቸውን እንዲቀጥሉ የሚያስችል ውሳኔ ተወስኖ ይሄን ያህል ግለሰቦች ከማረሚያ ቤቶች ተለቀዋል። ይሄ በይቅርታ የሚካሄድ ነው፣ ክልሉ ላይ የቀጠለ ነው፣ ወደፊትም የሚኖር ነው ማለት ነው። ነገር ግን ይሄ የምህረት አዋጁ እና ይቅርታውንና የመሳሰሉትን ጉዳዮች በማደባለቅ ታራሚዎች ላይ ግርታ በመፍጠር ቅስቀሳ በመደረጉ በዚህ ምክንያት ችግር ተፈጥሯል፣ በማረሚያ ቤቶቹም ጉዳት ደርሷል ማለት ነው።
እሳቱ አሁን እንደጠፋ ነው የምንሰማው።
በደብረ ማርቆስም በፍኖተ ሰላምም በወልዲያም
ሁሉም ጠፍቷል።
ባለው ሁኔታ በቁጥጥር ስር ውሏል እሳቱ። ህብረተሰቡም ርብርብ አድርጓል። የጸጥታ መዋቅሩም ሌሎች ከፍታ ጉዳት የሚያደርሱ ነገሮች እንዳይከሰቱና የታራሚዎቹም ህይወት አደጋ ላይ እንዳይወድቅ እንዲሁም ታራሚዎች ከማረሚያ ቤቶች ሰብረው እንዳይወጡ ከህብረተሰቡ ጋራ ከፍተኛ ዋጋ በመክፈል ተከላክለዋል። አሁን ማረሚያ ቤቶቹ እነዚህ የተከስኳቸው ማረሚያ ቤቶች መረጋጋት ይታይባቸዋል። ህብረተሰቡ ግን በዚህ አጋጣሚ ትልቅ አክብሮትና አድናቆት የሚሰጠው ሆኖ ነው ያገኘነው ይህን ስራ በመስራት።
በጣም አመሰግናለሁ አቶ ንጉሱ።
አመሰግናለሁ።
እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ጉዞውን በተመለከተ በዝግጅቱንም በተመለከተ ሰለሞን አባተ አጠር ያለ ዘገባ አድርሶናል።
ጠቅላይ ሚኒስትር አብይ አህመድ ዋሽንግተን ዲሲ ሊገቡ እንግዲህ የቀራቸው ከአስር ሰዓታት ጥቂት ከፍ ያለ ጊዜ ነው። ጠቅላይ ሚኒስትሩ በአሜሪካ የስድስት ቀናት ቆይታቸው በምስራቅ ዋሽንግተን ዲሲ፣ በምዕራብ ሎስ አንጀለስና በማዕከላዊ ምዕራብ ደግሞ ሚኔሶታዋ ዋና ከተማ ሚኒያፖሊስ ላይ ግዙፍ ቁጥር ያለውን ኢትዮጵያዊና ትውልደ ኢትዮጵያ ያነጋግራሉ። የየማኅበረሰቡን የፖለቲካ፣ የሃይማኖት፣ ሲቪክ፣ የዕድሜና ጾታ ማኅበራት መሪዎች፣ የንግድ አባላትንም በተለያዩ መድረኮች እንደሚያገኙ ተገልጿል። የጠቅላይ ሚኒስትሩ ጉዞ እንዲህ በቀረበበት ጊዜ ዋሽንግተን ዲሲ ላይ እየተደረገ ያለው ዝግጅት ምን ላይ እንደሚገኝ እንዲነግሩኝ የጠቅላይ ሚኒስትሩ የአቀባበልና የመስተንግዶ አብይ ኮሚቴ አባልና የሚዲያና ኮሚኒኬሽንስ ኮሚቴው አስተባባሪ ወደሆኑት ወደ አቶ አቤል ጋሼ ማምሻውን ደውዬ ነበር። የሚከተለውን ብለውኛል።
እንግዲህ ይሄ ፕሮግራም በጣም በጉጉት የሚጠበቅ ከመሆኑ የተነሳ ብዙ በርካታ ድርጊቶችን ያከናወነ ዝግጅት ነው። ዝግጅቱ በተለያዩ ፕሮግራሞች ውስጥ የሚከናወኑ ስለሚያከናውን በተለያየ ደረጃ የሚደረጉ ዝግጅቶች የተሰሩ ያለበት ሁኔታ ነው። በጠቅላላውኑ ለዚህ ፕሮግራም የተቀረጸው መርሃ ግብር ውስጥ የተለያዩ ኮሚቴዎች ስራቸውን ይሰራሉ። የኮንቬንሽን ሴንተር ነው የሚያዘጋጀው እንደዚሁ፣ የታውን ሆል የሚሰሩ እንደዚሁ፣ የሚዲያ ኮሚቴን በራሱ እየሰራ ይገኛል። ሎጂስቲክስ፣ የሴኩሪቲ፣ እነዚህ ሁሉ የተለያዩ ተቀናጅተው ያሉ ኮሚቴዎች ስራውን በትክክል በሚያደርሱበት ሁኔታ እየተቀናጁ ከአመራሩም በተከታታይ ሁኔታዎችን እየተከታተለ ስራው እየተሰራ መሆኑን እያረጋገጠ ነው። አሁን ዝግጅቱ እየተጠናቀቀ መሆኑን በማረጋገጥ ነው እንጂ በሁሉም መስመር መንገድ ይዞ ዝግጅቱን ለማከናወን እየተዘጋጀን ያለ ነው።
የጠቅላይ ሚኒስትሩን አቀባበልና የነገው ውሎ በፌስቡክ ገጻችን በቀጥታ የምናስተላልፍ ሲሆን ሎስ አንጀለስና ሚኒያፖሊስ ላይም እየተደረገ ያለውን ዝግጅት በቅርብ እየተከታተልን እናቀርባለን። የፊታችን ቅዳሜ ከ25-40 ሺህ ኢትዮጵያውያንና ትውልደ ኢትዮጵያ ይገኙበታል የተባለውን የዋሽንግተን ዲሲ መድረክ በራዲዮና በፌስቡክ ቀጥታ ስርጭቶች እንዲደርሷችሁ ለማድረግ እንጥራለን።
ለዘገባው ሰለሞን አባተን እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሁለቱ ሀገሮች መካከል የተካሄደውንና ደም ያፋሰሰውን ጦርነት ተከትሎ በሁለቱ ሀገሮች መካከል ለተፈጠረው አስርታት ዓመታትን የዘለቀ ሰላም አልባ ጊዜ ማብቂያ ለማበጀት ላበረከቱት አስተዋጽኦ የተባበሩት አረብ ኤምሬትስ ከፍተኛ ሽልማት ትላንት ተቀብሏል። በሌላ በኩል የምጽዋ ወደብ ለኢትዮጵያ ወጪና ገቢ ንግድ ዝግጁ መሆኑ በዛሬው ዕለት ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መገባደጃ በሀገሪቱ ያሉ የተቃዋሚ ድርጅቶች መሪዎችን ወደ ጽፈት ቤታቸው ጋብዘው በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ አወያይተዋል። የዜና ዘገባዎቹን መነሻ በማድረግ አሉላ ከበደ የጠቅላይ ሚኒስትሩን ጽፈት ቤት ኃላፊ አቶ ፍጹም አረጋን አነጋግሯል። ቀዳሚውን ክፍል ይዘናል።
አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽፈት ቤት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ። ከዛሬው ትኩስ ዜና ብንጀምር ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለብዙ ሺዎች እልቂት ምክንያት ለሆነው ጦርነት ማብቂያ እንዲሁም ስርታት ለዘለቀው በሁለቱ አገሮች መካከል ለነበረው ሰላም አልባ ግንኙነት ማብቂያ ማበጀታቸው ሰላም ለማምጣት ላበረከቱት የላቀ አስተዋጽኦ ሁለቱ መሪዎች የተባበሩት አረብ ኤሚሬት ከፍተኛ ሜዳይ ተሸልመዋል። በዛሬው ዕለት እንግዳም ነውና የተለመደም ካለመሆኑም ከስሜቱም ጨምረው ቢገልጹልኝ እንዴት ይህ እውቅና ወይም ሽልማት ሊሰጣቸው ቻለ?
እንግዲህ በሶስቱ አገሮች የጋራ መግለጫ ላይ እንደተገለጸው የሁለቱ አገሮች የሰላም ስምምነት ለአካባቢው አገሮች ለመካከለኛው ምስራቅ በአጠቃላይ ለአፍሪካ ቀንድም ጭምር ያለው ፋይዳ ትልቅ ስለሆነ ምሳሌም ስለሆነ በዚህ ተነሳ የተባበሩት አረብ ኤሚሬት ለሁለቱ ሀገሮች መሪዎች ለህዝባቸው እና ለአካባቢ ባደረጉት አስተዋጽኦ ይህንን ሽልማት ያበረከቱ መሆኑን በሽልማቱ ወቅት የተገለጸበት ሁኔታ አለ። በዚህ መልክ ይህ እንደተፈጸመ ነው የተገለጸው።
በቀጥታ ቀደም ብለው ወደ ጠቀሱት ወደ ሶስቱ ሀገሮች የጋራ ጉባኤ ልውሰዶት። ዛሬ አቡዳቢ ላይ መጀመሩ ተገልጿል። የጋራ ውይይቱ በንግድና መዋለ ንዋይ ፍሰት ላይ የሚያተኩር መሆኑም ተመልክቷል። በጥቅል በንግድና መዋለ ንዋይ ፍሰት ወይም መሻሻል ሁኔታ ላይ የተገለጸው መሰረታዊ አጀንዳዎች ቢገልጹልን።
ውይይቱ ቀጥሏል። በሁለቱ ሀገሮች ወደ ሰላም መምጣት ሁለቱ ሀገሮች ላይ ኢንቨስትመንት የበለጠ እንዲስፋፋ እድል እንደሚሰጥ፣ ለምሳሌ ኢትዮጵያና ኤርትራ ባለፉት ጠቅላይ ሚኒስትሩ ወደ አስመራ ባደረጉት የመጀመሪያው ጉብኝት ላይ 5 ነጥቦች ሲፈረሙ በንግድና ኢንቨስትመንት አብሮ ለመስራት ነው የተስማሙት። ሁለቱ ሀገሮች ባሏቸው ጠንካራ ጎኖች ላይ አተኩሮ ሊሰራ እንደሚችል፣ ለምሳሌ በወደብ አገልግሎትም ላይ በሌሎችም ዘርፎች ላይ ለመሰማራት ምቹ ሁኔታ እንደሚፈጠር ነው። እንግዲህ የሁለቱን ሀገሮች ህልም ከማገዝ አንጻር ፋይናንስም ሊሆን ይችላል፣ እንደ ረጅም ጊዜ ብድርም ሊሆን ይችላል፣ በጋራ ልማትም ሊሆን ይችላል። ገና በውይይቱ እየጠሩ የሚመጡ ነገሮች እንዳሉ ሆነው በሪጅኑ ላይ የተባበሩት አረብ ኤሚሬትን ሳውዲ አረቢያም አብሮ ለመስራት ፍላጎት ያሳየ ሁኔታ ስላለ ከዚህ ጋር በተያያዘ እንግዲህ የበለጠ ክላሪቲ የያዘና የሶስትዮሽን ብቻም አይደለም ሳውዲ አረቢያንም መጨመር እንችላለን በጋራ የሚሰራበት ሁኔታ ነው እንግዲህ እየተመለከትን ያለ ነው። አካባቢው ሰላም መሆኑ በተለይ የሁለቱ ሀገሮች መካከል ያለው ግንኙነት በጣም ፈጣንና አስደናቂ የሆነ መንገድ በዚህ መንገድ መካሄዱ ምሳሌ ስለሆነ ደስታቸውን የገለጹበት ሁኔታ አለ። የኮሚኒኬ ውስጥ ሳውዲ አረቢያም ጭምር ገብታበታለች እና አራቱ ሀገሮች መግለጽ ይቻላል እና እነዚህ ያው ቀድሞው ይፋ ስላደረጉ ነው። ሌሎችም ሀገሮች የተባበሩት መንግስታትም፣ የአውሮፓ ህብረትም፣ ሌሎች በግልም ያሉ የምዕራባውያን ሀገሮች አሜሪካን ጨምሮ የኤዥያም ሀገሮች ያው ደስታቸውን እና አድናቆታቸውን በመግለጽ ላይ ያሉት፣ እንዲሁም የአፍሪካ ህብረትና የአፍሪካ ሀገሮች ደግሞ እያንዳንዳቸው የሩዋንዳ ፕሬዚደንት የወቅቱ የአፍሪካ ድርጅትን ጨምሮ ማለት ነው። የእነዚህ ለየት ያደረገው ቀድሞ ወደ ተጨባጭ እርምጃ እየሄዱ መሆናቸው፣ ለኢንቨስትመንት በንግድ አካባቢው ምቹ ሁኔታ መሆኑን ቀድሞ አውቀው ይህንን ድል የበለጠ በጋራ ለመጠቀም እያደረጉ ያሉ ጥረት ይመስለኛል። ስለዚህ ከዛሬም ውይይት አንዳንድ የግል ኢንቨስተሮችም ፍላጎት እያሳዩ መንግስታቱም ፋይናንስ ሊያደርጉ እንደሚችሉ ምልክት እየሰጡ ያሉበት ሁኔታ አለን። ስለዚህ የበለጠ ክሊር እየሆነ ሲሄድ ነገም ስላለ
ዝርዝር መረጃ ማግኘት ይቻላል
ማለት ነው።
መልካም። አቶ ፍጹም እንዳሉት በእርግጥም እጅግ ፈጣን ሊሰኝ የሚችል የለውጥ ሁኔታ ነው እየታየ ያለው። እዚህ ከኢንቨስትመንት ጉዳይ ሳንወጣ ሌላው ትኩስ ዜና የምጽዋ ወደብ ለኢትዮጵያ ወጪና ገቢ ንግድ መዘጋጀቱ ይፋ ተደርጓል። ሁለቱ ሀገሮች መልካም ግንኙነት የሚያበረታታና ወደዛ ሊያመራ የሚችል መሆኑን መገመት ይቻላል። ነገር ግን አሁን ስራ በተግባር ስራ መጀመር የሚያስችል ደረጃ ላይ ነው ያለው። እናንተ እስከተረዳችሁ ድረስ
እንግዲህ በሁለቱም በኩል አብሮ ለመስራት ስምምነቱ አለ። ቀጥሎ የሚመጣው ይህ ስምምነት ወደ ተግባር መቀየር ነው። ወደ ተግባር ከመቀየር አንጻር ሁለቱ ወደቦች ምን አይነት አገልግሎት ሊሰጡ ይችላሉ የሚለውን የሚያጠና ቴክኒካል ቡድን ተቋቁሞ በሁለቱም ሀገሮች በኩል ስራ እየሰራ ነው ያለ። በተለይ ደግሞ የአሰብ ወደብ በቅርብ ከምጽዋም ቀድሞ ወደ ስራ የሚገባበት ሁኔታም እየታየ ነው ያለ። ዞሮ ዞሮ ሁለቱም ላይ ለመስራት ዝግጅነቱ እንዳለ ሆኖ ቀድሞ ወደ ስራ የሚገባው ቀድሞ ዝግጅት ያለው ለምሳሌ የመንገዶቹ መበላሸት፣ የወደቦቹ አገልግሎት መስጠታቸው ባለፉት ዓመታት ያው የጅቡቲ ወደብ ብዙ ስለተሰራበት ብዙም በስለተደረገበት ያው አገልግሎት መስጠታቸው እንግዲህ ወደብ ስንል የክሬን የማይሻው የመርከቦች የማስተናገጃ ሁኔታው አወቃቀሩ አደረጃጀቱ ፈጣን አገልግሎቱ ሌላው ተወዳዳሪነት እና ብዙ ብዙ መንገኞች ስላሉ ከነዚህ አንጻር ሲታይ በተለይ በኢንቨስትመንት በኩል ወደፊት የሚሰሩት ነገሮች እንዳሉ ሆነው አሁን ባለበት አቅም ምን ሊያደርግ ይችላል የሚለውን ኮሚቴው ጥናት እንዳጠናቀቀ ባጭር ጊዜ አንጻር ምን ተደርጎ አገልግሎቱን መጀመር ይቻላል ከመካከለኛም ጊዜም የሚለው ውሳኔ አርፎበት እንግዲህ ወደ ተግባር የሚገባ ይሆናል። ስለዚህ በመሪዎች ደረጃ ፖለቲካል ዊል ወይም የመንግስታቱ የመሪዎቹ ህዝቦቹ ፈቃደኝነት አለ። ይህን እንግዲህ ወደ ተግባር ለመቀየር ያው በመሬት ላይ ያለው ነገር የሚወሰን ስለሆነ እሱ እየተሰራ ነው ማለት ነው።
አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ነበር የሰማችሁት አድማጮች። በመሰንበቻው በተካሄደው ጠቅላይ ሚኒስትሩ ተቃዋሚዎችን ቢሯቸው ጋብዘው ባነጋገሯቸው ላይ የተካሄደውን ውይይት በነገው ምሽት እናቀርባለን። ለአሁኑ ግን አቶ ፍጹምን አመሰግናለሁ። ጊዜ ስጡ።
Tadel mchot medeladel koder zulaw koder madel
nelanchik jenesh damachu la fikresh damachu shirkapul kulatu anchi richadu banchi mewededu bimoshel lematu damachu
ተከታተላችሁት ጋቢና ቪኦኤ ነው። ሰላማዊትን ዜማውን እናመሰግናለን። ወደሚቀጥለው ዘገባችንም እናልፋለን። ኢትዮጵያ ከጥቂት ወራት በፊት ሊሆኑ ይችላሉ ተብለው የማይገመቱ አያሌ ለውጦችን ያስተናገደች መሆኗን በኢትዮጵያ የዩናይትድ ስቴትስ ኤምባሲ አምባሳደር አስታወቁ። ወቅቱ ብዝሃነትና መቻቻል በኢትዮጵያ ያላቸውን ረጅም ታሪክ ማስቀጠያ መሆኑንና ዲሞክራሲን የመተግበሪያ ጊዜ ነው ሲሉም አሳስበዋል። መለስካቸው አማሃ ዝርዝሩን ይዟል።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ማታ በብሔራዊ ቲያትር የኛ ኢትዮጵያ በሚል ርዕስ ባዘጋጀው የቪዲዮ ውድድር አሸናፊዎችን ይፋ ባደረገበት ስነ ስርዓት ላይ አምባሳደር ማይክል ሬይነር ውድድሩ የተካሄደበት ወቅት በኢትዮጵያ ታሪክ አንድ አስደናቂ ምዕራፍ መሆኑን ነበር ያስታወቁት። በጊዜም ወደ ኋላ ተመልሰው የየኛ ኢትዮጵያ የቪዲዮ ውድድር ጥሪ ሲደረግ ማለትም ከስድስት ወራት በፊት ኢትዮጵያ በብዙ መንገድ ከዛሬው የተለየች ነበረች ብለዋል። በታሳስ ወር አጋማሽ አካባቢ ኢትዮጵያ ወደ ታመራ ይሆን የሚል ስጋትም እንደነበራቸው አምባሳደሩ አልሸሸጉም። በሀገሪቱ ይታዩ የነበሩ ያሏቸውን መከፋፈልና የኃይል እርምጃዎችም አስታውሰዋል። ኤምባሲው ይህን የእኛ ኢትዮጵያ በሚል ርዕስ ዙሪያ ኢትዮጵያውያን የፊልም ባለሙያዎችን ለውድድር ሲጋብዝም የእነሱን ኢትዮጵያውያን ማንነትና ምንነት እንዲነግሩን ለማበረታታት ነበረ። ከዚያም ጊዜ ወዲህ ግን በኢትዮጵያ ይሆናሉ ይደረጋሉ ተብለው የማይታሰቡ አያሌ ለውጦችን ኢትዮጵያ እያካሄደች ናት ብለዋል። አክለውም
It's a very exciting time to be in Ethiopia. And given the optimism of this moment, the theme of this video competition
በአሁኑ ወቅት በኢትዮጵያ መኖር እጅግ አስደሳችና አነቃቂ ነው። የወቅቱን ብሩህ ተስፋ ስንመለከት የዚህን የቪዲዮ መሪ ቃል ስናስብና እነዚህ ቪዲዮዎች የሚያስተምሩንን አንድነትና መቻቻልን ስናስታውስ ተገቢነታቸው ምናልባት ከመቼውም የላቀ ነው። እነዚህ ቪዲዮዎች ኢትዮጵያውያን አዲስ ያገኙአቸውንና በየጊዜው የሚሰፉ ነጻነቶቻቸውን በመጠቀም ሰላማዊና ገንቢ የሆነ ግንኙነት ለመገንባት ያነሳሷቸዋል የሚል ተስፋ አለን። ይህችን አገር በሆነ ባልሆነ ሰበብ ከመከፋፈል ይልቅ አንድነቷን ከፍ ለማድረግና ለመጠበቅ ይረዳሉ ብለን ተስፋ እናደርጋለን።
አምባሳደር ማይክል ሬይነር ዴሞክራሲ መብትና ነጻነት ማለት ብቻም እንዳልሆነ አስገንዝበዋል። ዴሞክራሲ የጋራ ኃላፊነትን እንደሚጨምር የሀገርንና መጻኢ ዕድሏን በባለቤትነት ስሜት መያዝም እንደሆነ በአጽንኦት አብራርተዋል። በዴሞክራሲ ለድርጊታችንና ለውሳኔዎቻችን ኃላፊነት አለብን ብለዋል። ኢትዮጵያውያን ሀገራቸው ዴሞክራሲያዊ ለውጦችን ባደረገች መጠንና ፖለቲካዊ አካታችነትን በጨመረች ቁጥር ተሳትፏቸውን ዙሪያ መለስ እንደሚያደርጉም ያላቸውን ተስፋ ገልጸዋል።
We'll take time for the inspiring and impressive reform proposals voiced by the Prime Minister to take shape and make their way into practice at all levels.
በጠቅላይ ሚኒስትሩ የተቀነቀኑ አበረታችና ስርነቀል የለውጥ ሐሳቦች ቅርጽ ለመያዝና በሁሉም ደረጃ ተግባራዊ ለማድረግ ጊዜ ይወስዳሉ። ግን ሂደቱን መርዳትና መደገፍ ትችላላችሁ። ይህቺ የእናንተ ኢትዮጵያ ናት። የምትሄድበትን አቅጣጫ መወሰንም የእናንተ እድልና ፈንታ ነው። አሁን ወቅቱ የቆየውን የኢትዮጵያ ብዝሃነትና መቻቻል ታሪክ ማስቀጠያ ነው። አሁን ወቅቱ ዲሞክራሲን ከምኞት ወደ ተግባር መለወጫ ጊዜ ነው። ይህ የእያንዳንዳችሁ ኃላፊነት ነው።
አምባሳደሩ ሀገራቸው ዩናይትድ ስቴትስ ኦፍ አሜሪካ አሁን በኢትዮጵያ እየተካሄደ ነው ያሉትን ለውጥ እንደምትደግፍና ለውጡ ፍሬያማ እንዲሆን ለመርዳት ጉጉና ዝግጁ እንደሆነች አረጋግጠዋል።
From where I stand, the future looks bright for Ethiopia and for the partnership between Ethiopia and the United States.
If all Ethiopia ከኛ በኩል ሆነን ስናየው የኢትዮጵያ የወደፊት እድልና ከዩናይትድ ስቴትስ ጋር ያላት አጋርነት ብሩህ ነው። ሁሉም ኢትዮጵያውያን በኢትዮጵያቸው ነጻ እድል የሚያስቡ ከሆኑና ለዚያም ቁርጠኛ ከሆኑ እነዚህ የኛ ኢትዮጵያ ቪዲዮዎች ውድድር ይህንን በማድረግ በኩል ጥቂትም እገዛ ካደረጉ ለዚህች አስደናቂ ሀገርና ለህዝቦቿ ሁላችን የምንመኘው ብሩህ ተስፋ እንደሚሳካ እርግጠኛ ነኝ። አመሰግናለሁ።
በስነ ስርዓቱ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትሯ ወይዘሮ ፎዚያ አሚን አጭር ንግግር አድርገዋል። የኤምባሲው ቃል አቀባይ ኒክ ባርኔት እንዳብራሩት ከሆነ በየኛ ኢትዮጵያ የቪዲዮ ውድድር ከመላ ሀገሪቱ 189 የሚሆኑ የፊልም ባለሙያዎች ተሳትፈዋል። የመጨረሻዎቹን 10ን ለመለየትና 3ቱን አሸናፊዎች ለመምረጥም 3 ደረጃ የነበረው ማጣራት መደረጉን አስታውቀዋል። ከአሸናፊዎቹ ጋር ያደረግነውን ቃለ ምልልስ በሌላ ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ከዚሁ ዘገባ ጋር በተያያዘ የኛ ኢትዮጵያ በተሰኘ ርዕስ በዩናይትድ ስቴትስ ኤምባሲ የተዘጋጀ የአጭር ፊልም ውድድር ላይ ያሸነፉ 3 የፊልም ባለሙያዎች በዚሁ ምሽት ተሸላሚ ሆነዋል። በነገው ምሽት ፕሮግራማችን ተሸላሚዎቹን ይዘን እንመለሳለን። ለመለስካቸውን ለዘገባው እናመሰግናለን። እንግዲህ የዛሬው የጋቢና ቪዮ የጉዟችን በዚሁ ተጠናቋል። በፌስቡክ ቪዮ አማሪክ፣ በትዊተርም እንዲሁ #ጋቢናቪዮን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ምሽት ነው ስታታ ጋውን ነበር። ከዝግጅታችን ሲያቀናብርልን የቆየው ሞክቢል ያበሮ ነበር። ቶማስ ብላንዴት ደግሞ የስርጭት መሐንዲሳችን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነኮክሶ እንገናኝ።
Kun Radio Sagale Amerikati.